የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደው የዘወትር ያክብሮ ሰላምታችን እያስቀደምን የዛሬ ታህሳስ 3 2008 ዓ.ም ምረት ወይንም እንደ አውሮፓውያን አቆጣጠር የዲሴምበር 13 2015 ቅንብራችንን ይዘን ቀርበናል። በቅድሚያ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይቀርባል። በመቀጠልም የሳምንቱ ዋና ዋና ዜናዎች ይደመጣሉ። ከዜና በኋላ የሞረሽ ወገኔ አማራ ድርጅት ማዕከላዊ ምክር ቤት ሰባተኛ መደበኛ ስብሰባ ያቋም መግለጫ እናስደምጣለን። ከመግለጫው በኋላ የግፍ አገዛዝን ከነግሳንግሱ ለማስወገድ በሚል የተሰናዳ ጽሑፍ ይቀርባል። በመጨረሻም የሬዲዮኑ ሳምንታዊ መልእክት ከቀረበ በኋላ የስርጭታችንን ጊዜ ይጠናቀቃል። አረማቾቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችን በማስቀደም የዕለቱን ስርጭት በሚቀጥለው ሙዚቃ እንከፍታለን።
ታሪክ ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህም የዚህ ክፍለ ጊዜያችን ዝግጅት ተቀድመው በሰሜን አሜሪካ የመአህድ ድጋፍ አውታር የኢትዮጵያ አማራ አንድነት ድርጅት ልሳን ሞረሽ መጽሔት በጌታቸው ኃይሌ ፕሮፌሰር በቅጽ 1 ቁጥር 6 እና 7 የካቲትና መጋቢት 1985 ዓመተ ምህረት ኢትዮጵያ የነፍተኞች ጸጋ ናት በሚል አርስት የተደረሰ ጽሑፍ ይዘንላችሁ ቀርበናል። ኢትዮጵያ የነፍተኞች ጸጋ ናት። ተጌታቸው ኃይሌ። ነፍተኞች። ሄሮዶቱስ የሚባለው ግሪካዊ ታሪክ ጸሐፊ ግብጽን የአባይ ወንዝ ጸጋ ናት በማለት ያችን የባለ ታሪክ ማንነት ወይም ምንነት በአንድ አረፍተ ነገር ገልጾታል። ግብጽን ሲሆን ተኔ የበለጠ አለዚያም የኔን ያህል ለሚያውቋት በሄሮዶቱስ ትረካ 100% ይስማማሉ። አባይ ባይኖር ወይም በዛ በኩል ባያልፍ ግብጽ የሰሐራው ምድረ በዳ ክፍል ሆና ትቀር ነበር ይላሉ ጌታቸው ኃይለ። ሄሮዶቱስን ያስታወስኩት ለግብጽ ህይወት የምትሰጥ ኢትዮጵያ ነች በማለት ለመክሯት ሳይሆን በአእምሮዬ ውስጥ ያለውን ሐሳብ ለመግለጥ የሷን ነጋገር የሚስማማኝ ሆኖ ስላገኘሁት ነው ታሉ በኋላ ጌታቸው ኃይሌ እንግዲህ የሄሮዶቱስን አነጋገር በመዋስ ኢትዮጵያ የነፍተኛ ጸጋ ናት ብል የኢትዮጵያን ታሪክ ሲሆን ተኔ ይበልጥ አለበለዚያም የኔን ያህል የሚያውቁ ባነጋገሬ 100% የሚስማሙ ይመስለኛል ይላሉ ጌታቸው ኃይሌ። አሁን ኢትዮጵያ የነፍጠኛ ጸጋናት ወይም ስጦታናት የኢትዮጵያ መንግስት ማዕከሉን አክሱም ላይ አድርጎ ሲቋቋም የመንደር ወይም ያንድ መለስተኛ አካባቢ ግዛት ነበር። በኋላ በሰሜን ሱዳን ተወሰዳቸው ተስዋኪ ንስተ ደቡብ ኬንያ ተወሰዳቸው ስተሩዶርፍ ባህር ድረስ ተምስራቅ ተታጁራ ጅቡቲ ስተምራብ ስተነጫ አባይ ድረስ የተስፋፋው በዚህ ምድር ላይ ያለው ህዝብ አክሱምን እናታችን ንጉሷን አባታችን ይያለ ሳይጠሩት መጥቶ ስለገባ አይደለም። ሀገር የሚሰፋው መንግስት ወይም ስቴት የሚቋቋመው እንዲህ በቀላሉ ቢሆንማ በምን እድላችን ሀገር የሚቀናው መንግስት የሚቋቋመው በወዶ ገባ ህዝብ ላይ ሳይሆን እንደ ሸዋ እንደ ውላሞ እንደ ከፋ ወዘተ በግድ በተጠቃለለው መሬት ላይ ነው። ያንድ ሀገር ታሪኩ መንከሳቀስና መስከን እንጂ መወዘፍና መጓጓል አይደለም። ስተቱ የታሪክን ሂደት ተከትሎ ህዝብ ሲሰክንና ለአቅመ ዴሞክራሲ ሲደርስ አልደረስክም ብሎ ተጎልማሳ ጋር የማያሸንፉትን ትግል ተመጀመሩ ላይ ነው። አንድ ጎልማሳ እኩያውን ታላገኘ ምን እንደሚያደርግ ስለዚህ መዘርዘር አያስፈልግም። ኢትዮጵያን የሰጠን ነፍጠኛ በአክሱም ነገስታት ስር፣ በዛጉዌ ነገስታት ስር፣ በጎንደር ነገስታት ስር፣ በሀዲያ ነገስታት ስር፣ በከፋ ነገስታት ስር፣ በወላስማ ሱልጣኖች ስር፣ በኦሮሞ ሎባዎች ስር፣ በበኒ አመር፣ በበኒ ሻንጉል ወዘተ ባላባቶች ስር ኢትዮጵያን ሊሰጠን ሲታገል ደሙን አፍስሷል፣ የሰው ደምም አፍስሷል ይላሉ ጌታቸው ኃይሌ። እዚህ ላይ ለማንሳት የምፈልገው ይህ የኢትዮጵያ ታሪክ ሀገሩን ተፈጠረ መንግስቱን ታቋቋመ ከየትኛው ህዝብ ታሪክ ይለያል የሚለውን ጥያቄ ነው። አባታቸው የታሪካችን ተካፋይ እንዳልነበሩ ተሰምቷቸው የኢትዮጵያን ገናና ታሪክ ለሰሩ ሰዎች ልጆች ተዳርቆመን አናጨበጭብም የሚሉ አንዳንድ ኢትዮጵያውያን በቁጭት ተነስተው ታሪክ ለመደምሰስ ዘመቻ ውጀው እንደሆነ ሁለት ስስተት እንዳደረጉ ላስታውሳቸው ፈልጋለሁ ይላሉ ጌታቸው ኃይሌ። አንደኛ የኢትዮጵያ ታሪክ የሁላችን ታሪክ ነው። ስተቱ ይሄንን ተመራምሮ ለመረዳት አለመሞከሩ ነው። እንኳን የኢትዮጵያ መንግስት ሲቋቋም እዛ የነበረን እኛ ትናንት የአሜሪካ ዜግነት የወሰዱ ሰዎች እንኳን በአሜሪካን ታሪክ ሲኮሩ እናያቸዋለን። ሁለተኛው ስተት ታሪክን ለመደምሰስ መሞከር ነው። ታሪክ አይፋቅም፣ አይደመሰስም፣ ተፈጥሯል። የተፈጠረ የተወለደ ያልፋል እንጂ ምንም ኃይል ያልተፈጠረ ያልተወለደ ሊያደርጋው አይችልም። ኢትዮጵያን የፈጠሩ የተወሰነ ነገድ ሰዎች ተሆኑ ያን ታሪክ ምንም ድርጊት ሊለውጠው አይችልም። ሁሉን ማድረግ ይችላል ብዬ የማምንበት ካህሊ አምላክ እንኳን ይሄንን ሊያደርግ አይችልም። ኃይለ አጥናን እንዳልተፈጠረ እንዳልተወለደ ያደርግ እንደሆነ እንጂ ያልተፈጠረ ያልተወለደ ሊያደርግ አይችልም። የተሰራ ያልተሰራ ሊሆን አይችልም። ወይም ሼክስፒር እንዳለው what has been done cannot be undone። ኢትዮጵያ ስለሰጡን ስለነፍጠኞቻችን የጀመርኩትን ለማጠቃለል ይላሉ ጌታቸው ኃይሌ። እነዛ ጀግኖች ሀገር ተቀነ መንግስት ተተቋቋመ ነፍጣቸው ተተሰቀለ በኋላ በእያሉበት ያገሩ ሰው ሆነው ቀርተዋል። እነሱ ባስገኙት ሜዳ እየጋለቡ መልሶ እነሱኑ መንቀፍ መጽሐፋችን እንደሚለው መርዘኛ አባቦች በዛ አባቶቻችን በነበሩበት ዘመን ኖረን ቢሆን ኖሮ እነሱ ይሰሩት በነበረው መጥፎ ሥራ አንሳተፈም ነበር ለማለት ይሆን። ነፍጠኞች ተዚህ ዓለም በሞት ተተለዩ ተወደ መቶ በላይ የሚጠጓ መታት ታለፋቸው በኋላ ዛሬ የተነሱ አምባገነኖች ሀገር ለመከፋፈል ነፍጥ ተሸክመው ሀገር ለመገንባት ህይወታቸውን ባሳለፉት ላይ እንደ ጎታች እንደ ወቦ ሸማኔ ተመቃብር ያወጡ በቃል ወርጅብኝ መዝመት አንዲት ሴት ቤቷን እመስቀላ መንገድ ላይ ሰርታ በሴታ ዳሪነት ሐላፊ አግዳሚውን ያስተናገደች በህግ በቁርባን ትዳር ያዘችውን ሌላዋን ሴት ለምን አልመረኮሰችም ብላ እንደምትገስጻት ይቆጠራል በማለት ጌታቸው ኃይሌ ስለነፍጠኛ ያላቸውን ሐሳብ ያካፍሉናልና አማሮች ብዙ ነገዶች የሚኖሩባት ሀገር ሁሉ የማህበራዊ ታሪኩ ሂደት ተመሳሳይ ነው። ይሄውም መንግስት ወይም ስቴት በጸና ቁጥር የነገዶች ቁጥር እያነሰ እየተቀነሰ ይሄዳል። ይሄም የሚሆነው አንዳንድ ነገዶች ወደ ሌሎች ነገዶች እንደ ውሃ በመፍሰሳቸው ወይም በመጠቃለላቸው ነው። ተነገዶች መሃል አንዳንዶቹ ህዝባቸውን አስረካቢ አንዳንዶቹ ደግሞ ህዝብ ተረካቢ የሚሆኑበት ምክንያት ተታሪክ ወደ ታሪክ ይለያያል። በኢትዮጵያ ቤተ አማራ የሌላ ነገድ ሰዎች የሚጠቃለሉበት ዋንኛው ነገድ ሆኗል። በዚህ ምክንያት አማርኛ ተናጋሪ ያልነበሩ ብዙ ነገዶች አማራ ሆነዋል። አለቃ ታጌ ይህንኑ ቀደም ብሎ በመረዳት ተዚህ በታች ያለውን ጽፈውልናል። ጋፋት፣ ደምቢያ፣ ቋራ፣ ዘላን፣ ወንጂጣ የተባሉ ነገድ ዛሬ ቋንቋቸውን አጥፍተው በአማርኛ ይናገራሉ። በአማራ ህዝብ መካከለም ተውጣው አማሮች ይባላሉ። እንኳን የዛን ጊዜ በቀዳማዊ ምኒልክ ዘመን የነበሩ አሁን ተወጡ በቅርብ ጊዜ ወደ ኢትዮጵያ ተመጡት መካከለም በእጁ የሚኖሩ ባርጎባ የሚኖሩ ወረሴዎችና እስላሞች ቋንቋቸው አረብኛን አጥፍተው አማርኛ ይናገራሉ። የወሎ ጓሎችም ቋንቋቸውን አጥፍተው አማርኛ ይናገራሉ። ወይቶች፣ ቀማንቶች፣ ፈላሾችም እርስ በራሳቸው ሲሆኑ በቋንቋቸው ይናገራሉ እንጂ ዛሬ ዘመን ሁሉም መፈጸመው አማርኛ ያውቃሉ። በንባብም አማርኛ ያነባሉ። አለቃ ታጌ ይሄንን ሲጽፉ ጥንቱን አማራ ያልነበሩ ሰዎች አማርኛ በመናገር አማራ ቢሆኑ ለአለቃ ኩራት የሚያተርፍላቸው ሆነው ወይም እንዲህ አድርጎ ታሪክ መጻፍ አንዳች የፖለቲካ ጥቅም የሚያመጣ መስሏቸው እንዳልሆነ ያለቃ ታጌን ጽሑፎች ያነበበና የዘመናቸውን የፖለቲካ ሁኔታ የሚያውቅ ሁሉ አይዘነጋውም። የጻፉት ያዩትንና የመሰላቸውን ነው ይላሉ ጌታቸው ኃይሌ። ለምንድነው እኛ የብዙ ጎሳ ሰዎች ጎሳችንን ትተን አማራነት የመረጥነው? ጥናት ቢደረግ ብዙ ምክንያቶች ይኖርን ይሆናል። እኔ እንደሚመስለኝ ይላሉ ጌታቸው ኃይሌ፣ አማራ መሆን አምሮን ሳይሆን በኢትዮጵያ ፍቅር ወድቀን ነው። በኢትዮጵያ ምድር ላይ በአማራ ባህል ላይ የተመሰረተ መንግስት ስለተቋቋመ ሁሉን ጥለን ወደዛ መሄድን መርጠን ነው። አነጋገሬን ልብ አድርጋችሁ አስተውሉልኝ። መንግስቱ የአማሮች ነው ወይም አማሮች መንግስት አቋቋሙ አላልኩም ይላሉ ጌታቸው ኃይሌ። ለማለት የምፈልገው መንግስት ያቋቋሙት እነማንም ቢሆኑ መንግስት ሲቋቋም ባንዳች አጋጣሚ የአማሮችን ባህል ተጠቅመውበታል ነው። ብዙ ኢትዮጵያውያን በየጎሳቸው በየነገዳቸው ሲቀሩ ብዙዎቻችን ነገዳችንን ትተን የኢትዮጵያ መንግስት ብለናል። ማለት መንግስት የሚባል ሁሉ አቀፍ ነገድ ስለተቋቋመ ነገዳችንን እተተን መንግስት ነገዳችን አድርገናል። ስለዚህ ነው የነገዳችን ስም ኢትዮጵያ ወይም የኢትዮጵያ መንግስት ነው የሚል እምነት ያለኝ ይላሉ ጌታቸው ኃይሌ። በኢትዮጵያ ላይ የታወጀ ዘመቻ ዘመዶቻችን እኛን ያንድ የተወሰነ ነገድ ሰዎች ናቸው የሚሉበት ምክንያት የገባችሁ ይመስለኛል። አንድን ቤት ባንድ ምት ለማፍረስ ተተወሰነ ምቱን መሰረቱ ላይ ማሰረፍ ያስፈልጋል። የኢትዮጵያን መንግስት ለማፍረስ ተተፈለገ መንግስቱ የተመሰረተበትን መምታት ያስፈልጋል። መንግስት በአማራ ባህል መቋቋሙ ቆጭቷቸዋል። ይህም የሆነበት ምክንያት ተሌሎች አማሮች ጋር ተወዳድረው በመሸነፍ ሳይሆን እኛን አማራ መሰሎቹን የአንድ ጎሳ ሰዎች አድርገው ስላዩንና እኛም ይሄንኑ መስለን በመቅረባችን ነው። በዚህ ምክንያት ለምን ያንተ ባህል ለምን ያንተ ቋንቋ የሚሉ ጥያቄዎች ያነሳሉ። ኢትዮጵያ ተ14 ቦታ የተሸነሸችነችው እነሱ እንደሚሉት ጎሳዎች ቋንቋቸውንና ባህላቸውን እንዲያዳብሩ አይደለም። አገሪቱ አንድ ወጥ ተምትሆን ይልቅ ተ14 ብትከፋፈል 80ዎቹ ጎሳዎች ቋንቋቸውንና ባህላቸውን እንዲያዳብሩ የተሻለ ሁኔታ አይፈጥርላቸውም። ይህንን ማንም ሕፃን አይስተውም። የሽንሸናው ወነተኛ ምክንያት የኢትዮጵያ መንግስት የተቋቋመበትን ባህል ለመንቀልና ባንድ ክልል ውስጥ ለማሰር ነው። ባህል ብቻውን ስለማይቆም ባህሉን ለማጥፋት በዚህም መንግስቱን ለማፍረስ ባህሉ በግልጽ የሚታይባቸውን ማለት አንደኛ አማርኛ ተናጋሪዎቹን እና መንግስት ለማፍረስ የማይተባበሩትን ሁሉ መጨፍጨፍ አስፈላጊ ሆኖ አግኝተውታል። የአማራውን የጀርባ አጥንት መስበር ያስፈልጋል ሲሉ በጆሮአችን የሰማን ባይናችን ያገናል። በዚህም ምክንያት መጀመሪያ አማራ በሆነ ህዝብ ላይ ረቂቅና ሻካራ የሆኑ ዘመቻዎች አውጀውበታል። አንድ ተግ ያለበት እንዲፈናቀል ወይም ገደል እንዲሰደድ፣ ሁለት ተስር ቤቱ ተክልላ 14 ውጪ ተተገኘና ነፍሱ ተተረፈ መንግስት በተመሰረተበት ቋንቋ እንዳይማር፣ ሶስት ተስር ቤቱ አምልጦ እንዳይወጣ ወይም እዛው ባለበት ተሌሮች ጋራ እንዳይገናኝ እስር ቤቱ ዙሪያውን እንዲከበር አድርገዋል። ተዛ ቀጥሎ በተለይም የደቡብ ኢትዮጵያ ብሔረሰቦች ወይም ጎሳዎች ተሰባስበው በተቀደሰ ህብረት ተደራጅተው መንግስት በተመሰረተበት ቋንቋ ለመማር ቢወስኑ የከፋፍለህ ግዛው ጌቶቻችን ሰይፋቸውን መዘዙባቸው። ምክንያቱም የመተባበሩ ጉዳይ በዚህ አቋሁን ተቀጠለ ሌሎችም ተጠቃለው የኢትዮጵያ አንድነት እንደሚመለስ መንግስት የተቋቋመበትን ባህል ተስር ቤት እንደሚያወጣ የኢትዮጵያ መሰረት ታይቶ በማይታወቅ ደረጃ ጸንቶ የሀገሪቱ አንድነት ለዘላለም እንደሚኖር በግልጽ ስለታያቸው ነው። መአህድ ማንኛውንም ኢትዮጵያዊ ተጭፍጨፋ ለማዳን በተለይ የሚያስጨፈጭፈው ወንጀል የኢትዮጵያን አንድነት መጠበቅ ተሆነ ኦሮሞዎች፣ ኤስኪሞዎች፣ አማሮች፣ ትግሪዎች ወይም የማንም ወገን ሰዎች እንደ ኢትዮጵያ ሰብአዊ መብት ጉባኤ ይሰመጉ እና እንደ የመላው አማራ ህዝብ ድርጅት መሃድ ያለ የሰብአዊ መብትና የመረዳጃ ድርጅት ቢያቋቁሙ ሁሉም ሊደገፉ ይገባቸዋል ይላሉ ጌታቸው ኃይለ። የእናንተም ድርጅት ይህ አይነት መሆኑን ሳታሰልሱ የገለጣችሁ ተማንም ሰው ወይም ድርጅት እርዳታ መጠየቅ ኖርባቸዋል። ተላይ እንደተቀስኩት ገዢዎቻችን ያወጁት ዘመቻ በኢትዮጵያ መንግስት ላይ ነው። ማህድ ለተጠቂው ቁስለኛ ሁሉ የቆመ የአማርኛ ተናጋሪ ህዝብ ድርጅት ሆኖ ሳለ ጸባዬ ሰናያት የማስተዋቂያ ክፍላችሁን ጠልፎ ማንነታችሁን ይገልጽበታል። እሱን ለመቋቋም የሚገባውን ያህል አለመጣራችሁ ድርጅቱን ብቻ ሳይሆን ኢትዮጵያን ጭምር ጎቷታል ነው ምክር ይለግሳሉ ጌታቸው ኃይሌ። ማህድ የገዢዎቻችን የተሳሳተ እርምጃ አሳይቶናል። የኢትዮጵያን ህዝብ የሚያኮራ ገዢዎቻችንን የሚያሳፍርና ማናለብኝነታቸውን የሚገታ ኢትዮጵያዊ ድርጅት ሆኗል። ያልተደራጀ አቅመ ቢስ ነው። ብዙውን ምትን ጥቂት ስብስብ ያጠቃዋል። ስለዚህ ነው ለምሳሌ 10 ሚሊዮን ህዝብ ለ10 ሺህ ወታደር የሚገዛው። የሚያኮራ ያልኩት የተጠቃን ስለሚረዳና እሱም አልተጠቃም በማለቱ ነው። ኩሩ ህዝብ መፍቱን ያስደፈረው ገዢዎቻችንን የሚያሳፍር ሆኗል ያልኩት እነዚህ ሰዎች ጨዋዎች ነን ብለው ተጨዋዎች ጋር ተሰልፈው ሳለ ነፍሰ ገዳዮች መሆናቸውን አሳይቶ ለማጋለጥ የገደሏቸውን ሰዎች ሬሳ ተጨዋ ጓደኞቻቸው ፊት አምጥቶ ስለ ከመረ ነው። ራሱ የወያኔ ትግራይ አሳፋሪ ሆኖ ስላገኘው ነገሩን በአዲስ ዘመን ጋዜጣ ይህንን አውጥቶት እንደነበር እናስታውሳለን። ለድርጅት መቋቋም አስፈላጊነት ሌላም ምክንያት አለ። የተበተነ ያልተደራጀ አቅመ ቢስ ብቻ ሳይሆን እርዳታም አያገኝ። ለምሳሌ አንድ የሉተራውያን ድርጅት ኢትዮጵያ ውስጥ ለተወሰኑ አካባቢዎች ብቻ የህል እርዳታ ያደርጋል የሚል ተጨባጭ ወሬ ስለሰማን ጥቂቶቻችን ተሐላፊው ዘንድ ሄደን እህሉን ለተራበው ሁሉ ማድረስ እንደማያስቆንን ብንገልጽለት እኛ ድርጅቶች ተቋቁመው እርዳታ ስጡን ለሚሉን ነው እርዳታ የምንሰጠው እንጂ ረሃብተኛ ፍለጋ ሀገር ለሀገር አንዞርም አሉን። በማለት ጌታቸው ኃይሌ የሰሙትን የምስክር ቃል ይሰነዝራሉ። የኢትዮጵያ ገዥዎች የተሳሳተ እርምጃቸውን በሰላም ለማቆም እግራቸውን እንዲሰበስቡ በሰላም በሀገር ፍቅር እንጠይቃቸዋለን። ግን የብዙ ሰው ደም ያፈሰሱበትን ዓላማቸውን በጥያቄ በምክር አይለውጡም። እንዲያውም ለዓለም የተሻለ ገጽ እያሳዩ ውስጥ ውስጡን ወደ ጥንት ዓላማቸው በመገስገስ ላይ ናቸው። ኢትዮጵያ እምቢ አለቻቸው እንጂ ዓለምማ አስቀያሚ ደም ግባታቸውን አድንቃላቸዋለች። ዓለም የምትፈልገው ደጅ ስለምንጠናት ሳይሆን ተፈላጊዎች ሆነን ስታገኘን ነው። ዓለም የምንፈልገው አንዳች ነገር እንደ ተፈላጊዎች ሆነን መገኘት አለብን። ለዚህም የመጀመሪያው ግዴታችን በሚቻለን ሁሉ ማህደንና ተመሳሳይ ድርጅቶችን መርዳት ነው። ታስፈለገም ወዛችን እስከሚመጣ ማዋጣት ይኖርብናል። ኢትዮጵያ ውስጥ ያሉት ወገኖቻችን ተወዲያ ማዶ ሆነው ደም ሳይፈስ ስርየት የለም ሲሉ፣ እኛ እዚህ ተወዲህ ማዶ ሆነን ሲሆን ደም ሳይመጠጥ ስርየት የለም፣ አለዛም ወዝ ሳይደርቅ ስርየት የለም እያልን በሥራ ማስተጋባት የውዴታ ግዴታችን ነው። የደረሰብን ብሔራዊ ችግር ለሌላ ጉዳይ ትተን እሱን በእግረ መንገድ የምንወጣው አይደለም። ተማሪ ሰርቶ ለትምህርት እንደሚከፍል እኛም ሰርተን ለሀገራችን ደህንነት መክፈል አለብን። ሕይወታችንን እግረ መንገዳችንን ልንደግፍ እንችላለን። ለሀገራችን የሚጠበቅብንን ተዚህ በታች አድርገን ታየ ነው ታሪክ ኋላ አይምረንም። ኢትዮጵያ በዴሞክራሲ አጽፍ ለማጎናጸፍ ሲሆን እዛው ሄደን መታገል፣ አለዛም በያለንበት መጾም መጸለይ ይኖርብናል። የምንጾመው ምግብ መግዣውን ለማዋጣት ሲሆን የምንጸልየው እግዚአብሔር ትግላችንን እንዲባርክልንና ወገኖቻችንንም ወደ ትግሉ ለመጣራት ነው። እንዲሰሙን እስላሞቹ ተሚናራ ላይ ወጥተን ክርስቲያኖቹ ደወል እየደወልን በከፍተኛ ድምፅ ሞረሽ ሞረሽ ክተት እንበል። በመጨረሻ አጥብቄ የምጠይቃችሁ ይላሉ ጌታቸው ኃይሌ፣ የኢትዮጵያን ጠላት በሥራው እንጂ በመልኩ በገጽታው በቋንቋው በትውልዱ በክልል ቁጥሩ በስሙ በብሔሩ ለማወቅ እንዳትሞክሩ እጃችሁን በማንሳት ቃል ኪዳን እንድትገቡ ነው። እነዚህ የወዳጅና የጠላት መለያዎች አይደሉም። ጠላታችን የሚያተራምሰን ይህ አይነት ሰብአዊ ድካም እንደሚያሸንፈን ተማምኖ ለራሱ እነዚህን ደበሎች አውልቆ የእኛን ደበሎ ለብሶ ነው። የኢትዮጵያ ሕዝብ አብዮታዊ ዴሞክራሲ ግንባር ሳይሆን የኢትዮጵያ ሕዝብ አብዮታዊ ዴሞክራሲ ግንባር ነኝ እንደሚል ታውቃላችሁ፣ ትሰማላችሁ። በብሔራዊ ቋንቋ ላይ እየዘመተ በብሔራዊ ቋንቋ እንደሚሠራ ሰምታችኋል። አማርኛ እየተናገረ በዘር እንድንለያይ የሚሠራውን ሥራ ታውቃላችሁ። ልብ አላላችሁት ይሆናል እንጂ ዋናው የመሠሪ ሥራው በአማራው ስም እየተናገረ አንዱ ነገድ ሌላውን ነገድ በጅምላ ምን አባቱ እንዲለው ማድረጉ ነው። እውነተኛ ስሜቴን ለመስማት ተፈለጋችሁ በሕዝብ ደረጃ ሲታይ የትግራይ፣ የኤርትራ፣ የኦሮሞ ሕዝብ ለኢትዮጵያ አንድነት ያለው ስሜት አማርኛ ተናጋሪው ሕዝብ ታለው ስሜት አያንስም። ታነሰ የኢትዮጵያን አንድነት ለማዳን በሚደረገው ጥረት ለመሳተፍ ትንሿን ጣቴን እንኳን አላነሳም ይላሉ ጌታቸው ኃይሌ። እርግጥ ተትግራይ፣ ተኤርትራ፣ ተኦሮሞ ሕዝብ አካባቢ የተነሱ የፖለቲካ መሪዎች ሀገር የሚገድል ተላላፊ በሽታ ይዟቸዋል። እነሱን ባስነጠሳቸው ቁጥር በሽታቸውን በቅርባቸው ታሉት በአንዳንዶቹ ላይ ሊያጋቡ ችለዋል። ኢትዮጵያ ዛሬ ያለችበት ሁኔታ ይህ ነው። የሚያዋጣውን ማድረግ ያለብን ግዴታችን በሽታው እነሱ እንደሚፈልጉት በወረርሽኝ መልክ ወደ ሌሎች የቋንቋ ዘመዶቻቸው እንዳይስፋፋ ተሽቀዳድመም ከቋንቋ ዘመዶቻቸው ጋር በአንድነት ተሰልፈን መታገል ነው በማለት ጌታቸው ኃይሌ ጽሑፋቸውን ይደመድማሉ። አድማጮቻችን የዚህን ክፍለ ዝግጅት በዚህን ቋጫለን። ተከታዮቹን ዝግጅቶች በትሞና እንድትከታተሉ እንጋብዛችኋለን። መልካም ምሽት።
በቅድሚያ አንድ ወታደራዊ ኮሚኒኬ እናስተምጣለን። ኮሚኒኬውን ያወጣው ከጥቁር አንበሶች ዘብ ለኢትዮጵያ ነጻነት ግንባር የሚባል የትጥቅ ትግል ያበሰረ የነጻነት ግንባር ነው። መልእክቱ እነሆ። ላለፉት 25 ዓመታት ዘረኛ የትግሬ ወያኔ አገዛዝ በኢትዮጵያ ሕዝብ ብሔራዊ ስሜት ብራዩና ባንድነቱ ላይ በመዝመት የርኩስ ዓላማው ምርኮኛ ለማድረግ ቢፍጨረጨርም የኢትዮጵያዊነት ጽኑ መንፈስ መሠረቱን እንደ ጠበቀ ሆኖ ለከፋፋዮች ሳይበገር አሁን አለንበት ጊዜ ተሸጋግሯል። ይህም በኢትዮጵያው ድርጆቿ መሥዋዕትነት ታፍሮና ተከብሮ የቆየው ጽኑ መንፈስ የኢትዮጵያን ቀንደኛ ጥላቶች ለአንዴና ለመጨረሻ ጊዜ መገላገል ይፈልጋል። ይህን የተረዳው የጥቁር አንበሶች ዘብ ለኢትዮጵያ የነጻነት ግንባር ፊልሚያ ውስጥ መግባቱን ለኢትዮጵያ ሕዝብ ይፋ አድርጓል። በመሆኑም በጀነራል ጃናሞራ ኮከብ የሚመራው ዘብ ለኢትዮጵያ ነጻነት ግንባር ለኢትዮጵያና ለሕዝቧ የሚያደርገውን የትጋድሎ ጥሪውን በማስተጋባት የትግሉን አርማ በቀበብሎሽ እንደ ሰደድሳት በሁሉም ቦታና ጊዜ በኢትዮጵያ መሬት ላይ በስውርና በይፋ እንዲቀጣጠል በማድረግ ላይ ነው። ይህ አንበሶቹ ዘብ ለኢትዮጵያ ቀደም ባሉት ወራቶች በርካታ ውጤታማ ተግባራትን ያከናወነ ሲሆን በቅርቡ የወያኔን ወታደራዊ ተሽከርካሪዎች ቆቦ ጉሊና ላይ በቁርጠኞችና ጀግኖች የጥቁር አንበሶች ዘብ ኢትዮጵያ ተዋጊ ኃይል ጥቃት አድርሶበታል። በዚህ ጥቃት በርካታ ዘመናዊ ወታደራዊ ትጥቆችና ቁሳቁሶች ወድመዋል። የኢትዮጵያዊነት ፍቅር አንድነታችንን ገንብተን ወያኔንና ምንደኞቹን በመጠራረግ ላንዲት ሉዓላዊነት ሉዓላዊት እናት አገራችን ኢትዮጵያ በክብር ለማለፍ ሁሉም ኢትዮጵያዊ ኢትዮጵያን አድን በሚል የትግል አርማ ስር እንዲሰማራና ከዘብ ኢትዮጵያ ጋር ትግሉን እንዲያቀናብር ጥሪ ያደረገ ጥቁር አንበሳ ዘብ ለኢትዮጵያ የማያቋርጥ ተጋድሎን በተግባራዊ ውጤታማ ስራው በኢትዮጵያ መሬት ላይ በጨለማ ያለው የኢትዮጵያ ሕዝብ ብርሃን እንዲፈነጥቅበት የማድረግ ቃል ኪዳን እንደገባ ያበስራል። ሁሉም ለኢትዮጵያ ዘብ ይቁም። ሀገራችን ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖራለች።
በቀጣው ቀሪው ዜናዎችን አስደምጣለን። የትግራይ ያና ገዛዝ በአገሪቷ ውስጥ የተስፋፋው ረሃብ አስመልክቶ በሰጠው መግለጫ ላይ ረሃቡ 11 ሚሊዮን ህዝብ ህይወት እንደሚመለከትና እስከ መጪው አመት 2009 ዓመተ ምህረት ታሳሰር ድረስ ቢያንስ 1.4 ቢሊዮን ዶላር ዳታ እንደሚያስፈልግ ይፋ አድርጓል። የኢትዮጵያ ብር ሲተመን 29 ቢሊዮን ብር የሚደርስ ሲሆን ይሄ የገንዘብ ተመን የትግራይ ያና ገዛዝ ካስቀመጠው የረሃብተኛ ቁጥር አንጻር እንደሆነም ለመረዳት ተችሏል። እስከ ቅርብ ጊዜ ድረስ ረሃብ የለም እያለ ሲያስተባብል የነበረው የትግራይ ያና ገዛዝ በረሃቡ መስፋፋት እየተጋለጠ በመምጣቱ ለመናውን እያጣጣፈ ነው። ከጥቂት ወሮች በፊት በራሳችን አቅምን ወጣዋለን ይል የነበረው አማገነኑ ዘረኛ የትግራይ ያና ገዛዝ ዓለም አቀፉ ህብረተሰብ የእርዳታ እጁን ካልዘረጋ የከፋው ይተከሰታል ሲል ከሰሞኑ ባቀረበው የልመና ማመልከቻ ላይ ገልጿል። ወያኔ ከጠየቀው 1.4 ቢሊዮን ዶላር ውስጥ እስከዛሬ 163 ሚሊዮን ዶላር ያገኘ ሲሆን ይህም ወያኔ ካቀረበው የልመና ማመልከቻ አንድ አስረኛውን ያህል መሆኑ ነው። በለበኩል ደግሞ እስከዛሬ ንፍስ አድን አርምጃ በሚደረገው እንቅስቃሴ ከትግራይ ውጭ ያሉ ክፍሎች ብዛም እርዳታ እንደማይደርሳቸው ቅሬታቸው እየተደመጡ ነው። በወያኔ ከፋፍለ ግዛ መስመር ተከተበጀላቸው አገሪቱ ክፍሎች በአብዛኛው የአማራው ተወላጅ የሚኖርባቸው ስፍራዎች በረሃቡ ሰለባ የሆነው ቁጥር እጅግ የላቀ እንደሆነና ረሃቡ ጋር ተስታኮ የውሃ ምንጮች መድረቅ ህዝቡን ወደ ሞት አፋፍ እየወሰደው እንደሆነም የአይን ምስክሮች ገልጸዋል። በጎንደር በመስራቅ በለሳ ወረዳ ጠርጣሮ ቀበሌ በመኪና እየመጣ የሚታደሉን ውሃ ለመቋደስ ታዳጊዎችና እናቶች ከሶስት ሰዓት ያላነሰ የእግር ጉዞ አድርገው ከቦታው እንደሚደርሱና እድሉ የቀናው በጀሪካን የሚሰጠውን ውሃ ተሸክሞ ሌላ ሶስት ሰዓት የሚጓዝ ሲሆን እድሉ ፊቱን ያዞረበት ምስኪን ባዶ ጀሪካውን ይዞ እንደሚመለስ ነዋሪዎቹ ገልጸዋል። የትግራይ ያና አገዛዝ የፈጠረው የልዩነት ድንበር አገሪቷን ወደ ከፋ መተላለቅ የወሰዳት መሆኑን የተለያዩ ዘገባዎች ሲሰጡ ሰምተዋል። በአዲስ አበባ ማስተር ፕላን መሻሻል ተስተካክሎ የተቀሰቀሰው ቁጣ በተለያዩ ከተሞች ህዝባዊ መነሳሳትን በማስከተሉ የመገናኛ መንገዶች ሁሉ መዘጋታቸውም ተገልጿል። የትግራይ ያና የፖሊስና የመከላከያ ኃይል በሰላማዊ ተቋሙ የሚያደርጉት ዜጎች ላይ ዘግናኝ እርምጃ በመውሰድ እስከዛሬ ድረስ በትንሹ ከ30 በላይ መገደላቸው የታመኑ ወገኖች ገልጸዋል። ይህንኑ ብጥብጥ አስመልክቶ የከፋፍለ ግዛ ፖሊስ በተግባር የሚተገብሩት ተላላኪ ድርጅቶች ተወካዮች የፈጠሩ ችግር ነው በሚል ያገዛዙ አገልጋዮች ሁሉ እየተለቀሙ ወደ እስር ቤት እየታጎሩ ነው። የገደለ የሚደራደረውና የሚለምነው ወያኔ እስከዛሬ ድረስ ልመናው እስከ አልሰመረለትም። በሸዋ በወለጋ በባሌ በሐረርጌ ክፍለ ሀገራት የህዝባዊ አመጽ ክፍት እየጨመረው መምጣቱ ያሳሰበው ወያኔ አጋዚያን ጦር ሊያዘምት መወሰኑን የውስጥ አዋቂዎች ገልጸዋል። ብሶት የወለደው ትውልድ አሻፈሪ ማለቱ ወቅታዊ ነው ያሉ ወገኖች የኢትዮጵያ ህዝብ ከዚህ ህዝባዊ ቁጣ ተጠቃሚ ሊሆን የሚችለው እንቅስቃሴው የኢትዮጵያን የሚታደጋትና የነጻነት አርማ ለሆነችው ኢትዮጵያ አብሮ መቆምን የሚያረጋግጥ ሆኖ ሲገኝ ብቻ ነው ብለዋል። በአመፁ ምክንያት ከአንዳንድ ከተሞች የወያኔ ባለስልጣናት ነፍሳቸውን ለማዳን አካባቢውን እየለቀቁ መውጣታቸውን ለመረዳት ተችሏል። ባለፈው አርብ ዕለት በአንዋር መስጊድ ከጸሎትና ከስግደት በኋላ በተወረወረ የጅቦምብ ብዙ ሰዎች ነው እንዳቆሰለ ያን ምስክሮች ገለጹ። የያኔ ደህንነቶች የኤሌክትሪክ ፍንዳታ ነው የሚሉ ጅምብር እንዳስተራጩም ዜናውን ያስተጋባው ቢቢኤን እናንተ ድምጽ የሬዲዮ ቅንብር ገልጿል። እንደሪዱን አገላጽ ከሆነ መውሊድን አስመልክቶ ይበተን ከነበረ ከረሜላ ጋር አብሮ በሶፍት ወረቀት የተጠቀለለ ነገር በሶሽ ላይ ተጥሎ የቦምቡ የፈነዳ ቦምቡ ፈንድቷል ብሏል። በመቀጠልም በፍንዳታው የቆሰሉ ብዙዎች ሲሆኑ ፍንዳታው እንደተከሰተ የያኔ ጸጥታ ኃይሉ ግቢውን በመቆጣጠር የማጽዳት ስራ ማከናወናቸውንም ያን ምስክሮች ገልጸዋል። ካለ በኋላ ፍንዳታው ሲደርስ በአካባቢው ሆነው ይመለከቱ የነበረው የጸጥታ ወታደሮች በተጣደፈ እርምጃ የቆሰሉትን እያነሱ በተሽከርካሪ ላይ ጭነው መውሰዳቸውንም አክሎ ገልጿል። መስጊድ ሲደፍር የነበረው ወያኔ በለየለት ሽብሩን ለመግባት በገደዱ ያገዛዙ ፍጻሜ ነው ሲል ቢኤን ራዲዮ አስተያየቱን ሰጥቷል። በመጨረሻም ግብጽ የታላቁ የህዳሴ ግድብ ግንባታ እንዲዘገይ በይፋ ጥያቄ አቀረበች። ይህን ጥያቄ በግብጽ በኩል ለሁለተኛ ጊዜ ቀረበ ማሳሰቢያ ሲሆን ግብጽ ወያኔ አገዛዝ ክፉኛ ወንጅላለች። የቴክኒክ ኮሚቴውን ስራ እንዲዘገይ የሚያደርገው ወያኔ እንደሆነ በመሬት ግብጽ ክስ ሰንዝራለች። በመቀጠልም ላለፉት 6 ወሮች የቴክኒክ ኮሚቴው ስራ እንዲጠናቀቅ ድጋፍ ከመስጠት ይልቅ ልዩነት እንዲፈጠር በማድረግ ወደማይፈልገው አቅጣጫ ማምራቱንም ግብጽ አስተያየቷን ሰጥታለች። ባለፈው ወር በሱዳን ይደረጋል ተብሎ የታቀደውን ስብሰባ ሆን ብላ ኢትዮጵያ አደናቅፋለች ስትልም ከሳለች። ይህን አስመልክቶ ወያኔ በሰጠው ምላሽ ግብጽ ግንባታው ይዘገይ ካለች ስራው ለሚቆምበት ወራት ሙሉ ካሳ መክፈል ይኖርባታል በማለት ድርድሩ ከሁለቱ አገሮች እጅ እንደወጣ የሚያረጋግጥ መልስ ሰጥቷል። ወያኔ በሰጠው ተጨማሪ መግለጫ ጥናት እንዲደረግባቸው የተዋሉት ሁለት ምክረ ሐሳቦች ቀደም ብሎ የተጠኑ መሆናቸውን በማስተዋስ በድጋሚ የሚያጠኑበት ምክንያት በሶስቱ አገሮች መካከል መተማመን ለመፍጠር በመሆኑ የግድቡ ግንባታ ይቁም የሚል ጥያቄ ተሰሚነት እንደሌለው ወያኔ ገልጿል። የሳምንቱ ዋና ዋና ዜናዎች በዚሁ ይጠቃለላሉ።
የሞረሽ ወገኔ አማራ ድርጅት ማዕከላዊ ምክር ቤት 7ኛ መደበኛ ስብሰባ ያቋም መግለጫ። እኛ የሞረሽ ወገኔ አማራ ድርጅት ማዕከላዊ ምክር ቤት አባላት እሁድ ህዳር 26 ቀን 2008 ዓመተ ምህረት ወይም እንደ አውሮፓ አቆጣጠር ሳንዴ ዲሰምበር 6 2015 ባደረግነው የማዕከላዊ ምክር ቤት 7ኛ መደበኛ ስብሰባ በማዕከላዊ ምክር ቤቱ 6ኛ መደበኛ ስብሰባ በጸደቁት የ6 ወራት የሥራ ዕቅዶች አፈጻጸም ምዘና ሪፖርት፣ በድርጅቱ የቁጥጥርና ፍተሻ የአካላትና የአባላት የሥራ እንቅስቃሴና የገንዘብ አሰባሰብና አጠቃቀም ሪፖርት ባንክሮ አዳምጦ አስፈላጊውን ውይይት በማድረግ ሪፖርቶቹ ተምክር ቤቱ አባሎች የቀረቡትን ገንቢ ሐሳቦችን አካቶ የድርጅቱ ቋሚ ሰነድ እንዲሆን በሙሉ ድምጽ ወስኗል። ተሁሉም በላይ በዚህ መደበኛ ስብሰባ ምክር ቤቱ አጽንኦት ሰጥቶ ሰፊ ጊዜ ወስዶ የተወያየበት የድርጅቱን ዓላማና ተልእኮ በተሻለ መንገድ እንዴት ማከናወን ይቻላል ለሚለው ጥያቄ ተገቢና ሁነኛ መልስ ለማግኘት ነበር። በተደረገው ውይይት ታባላቱ የተለያዩ አስተያየቶች ተሰጥተዋል። በውይይቱ ሚዛን ደፍቶ የቀረበው ሐሳብ አማራው ተተከፈተበት የዘር ማጥፋትና የዘር ማጽዳት ዘመቻ ራሱን ተከላክሎ ዘሩን ማትረፍ የሚችለው ሲነቃ ሲደራጅና ሲታጠቅ እንደሆን ምክር ቤቱ አምኗል። ራሱን መከላከል ያልቻለ ማህበረሰብ ተዋራሽ፣ ተገዢ፣ ተጨቋኝና በመጨረሻም ጠፊ እንደሚሆን ተታሪክ የታየና የታወቀ ነው። ስለሆነም በአማራው ላይ የተደረገ ያለው መጠነ ሰፊ ዘመቻ የሚያመለክተው ብቻ ሳይሆን እየሆነ ያለው የነገዱን መጥፋት ስለሆነ ሞረሽ ወገኔ ሁለንተናዊ አቅሙን አጠናክሮ ዓላማውን ተሚጋሩት ኃይሎችና ቡድኖች ጋር በመተባበር የአማራውን ነገድ ተፈጽሞ ጥፋት የሚታደግበትን ማናቸውም አይነት ተገቢ ስልት በመከተል የአማራውን ህልውናና ማንነት የማስጠበቅ ኃላፊነቱን በብቃት እንዲወጣ ተምንግዜውም በላቀ ቁርጠኝነት እንዲንቀሳቀስና አባላትም የተጠየቁትን ማናቸውንም አይነት ተገቢ መስዋዕትነት ለመክፈል ዝግጁ መሆናቸውን በሙሉ ድምጽ ተስማምቶበታል። ማከላዊ ምክር ቤቱ ይህን ቁርጠኝነት በተግባር ለመግለጽ እንዲቻል የቀጣዩን ቅስቀሳ አቅጣጫ አመላካች ተሆኑት አቋሞች ላይ ደርሷል። በዚህም መሰረት የድርጅቱ አካላት አባላትና ደጋፊዎች ለመጪዎቹ 6 ወሮች በሚከተሉት አቋሞች ዙሪያ ኃይላቸውን ዕውቀታቸውንና ገንዘባቸውን አሰባብረው እንዲንቀሳቀሱ የጋራ ውሳኔ ላይ ደርሷል። አንድ ኢትዮጵያን የሚመለከት የብዙሃን መገናኛ ተቋማት ያሏቸው ድርጅቶችና ግለሰቦች የአማራውን ጉዳይ በአግባቡና በሚመጥነው መልኩ እያስተናገዱት እንዳልሆነ ባለፉት 3 አመታት በተጨባጭ ለማረጋገጥ ችለናል። ይህም አማራው የተፈጸመበት ያለው ግድያ፣ እስራት፣ መፈናቀል፣ ንብረት ነጠቃ፣ ግፍና በደል አውቆ ራሱን ተጥቃት ለመከላከል እንዳይችል መረጃ እንዳይደርሰው ያደረገ ስለሆነ አማራው ብሶቱንና ሽግሩን የሚገልጽበት የራሱ የሆነ የመገናኛ ብዙሃን እንደሚያስፈልገው ሁኔታዎች በተጨባጭ አሳይተዋል። መረጃ የማድረግ ብቃት ማረጋገጫ ተመሆኑን በላይ የሐሳብ አንድነትን ገንብቶ ድርጅታዊ ኃይል ለመሆን የሚያስችል የትግል መሳሪያ ነው። ስለሆነም አማራው የተጋረጠበትን የዘር ማጥፋትና የዘር ማጽዳት ዘመቻ ለመቋቋም የሚችለው ትክክለኛው መረጃው በአግባቡ ሲደርሰው ነው። ያላወቀ፣ ያልነቀና ያልተደራጀ ማህበረሰብ ለተለያዩ ጥቃቶች ተጋላጭ መሆኑ እውቅ ነው። ስለሆነም አማራው ተተከፈተበት ሁለንተናዊ ጥቃት ራሱን መከላከል እንዲችል አስፈላጊ የሆኑ መረጃዎች ሊደርሱት ይገባል። በዚህም ምክንያት አማራው የራሱ የሆነ አንደበት የመኖሩ ጉዳይ ምርጫ ሳይሆን ግዴታው ነው። በመሆኑም የተጀመረውን የሬዲዮ ፕሮጀክት ሥራ ለማስፈጸም የሚያስችለው ገንዘብ በአስቸኳይ ተሰብስቦ የሞረሽ ሬዲዮ በኢትዮጵያ አየር ላይ እንዲናኝ እንዲደረግ የሚፈለግብንን ሁሉ አስተዋጽኦ በትጋት ለመወጣት የየበኩላችንን ጥረት እናደርጋለን። ሁለት ሞረሽ ወገኔ ያነገበውን ጥልቅና ሰፊ ዓላማ እንዲሁም ተልእኮ በአግባቡ ለመወጣት አስተማማኝ የሆነ የገቢ ምንጭ ያሻዋል። ያለ ገንዘብ የድርጅቱ ዓላማ የትም ሊደርስ እንደማይችል ይታወቃል። ገንዘብ የሁሉም ነገር የማድረግና የበላይነት መግለጫ ሁነኛ መሳሪያ መሆኑ ግልጽ ነው። ያለ ገንዘብ ምንም ነገር ማድረግ እንደማይቻል ይታወቃል። በመሆኑም ሞረሽ ወገኔ የአማራ ድርጅት ተዚህ ግንዛቤ በመነሳት ድርጅቱ ቋሚ የገቢ ምንጭ እንዲኖረው ባለፉት ዓመታት ከፍተኛ ጥረት ሲያደርግ ቆይቷል። በዚህ ጥረትም የቋሚ ገቢ ማስገኛ ፕሮጀክት አጥንቶ ለተግባራዊነቱ በእንቅስቃሴ ላይ ይገኛል። ስለሆነም ለፕሮጀክቱ ሥራ መጀመር የሚያስፈልገውን ገንዘብ ለማሰባሰብ የተያዘው ጥረት በተፋጠነ ሁኔታ በመከናወን ፕሮጀክቱ በአስቸኳይ ሥራ ላይ እንዲውል ለዚህም አካላትና አባላት የሚፈለግባቸውን እንዲወጡ የበኩላችንን ጥረት ለማድረግ ቃል እንገባለን። 3 ሞረሽ ወገኔ የአማራ ድርጅት ተሚታገልላቸው ዓላማዎች አንዱ በአማራው ነገድ ላይ የዘር ማጥፋትና የዘር ማጽራት ወንጀል የፈጸሙ ቡድኖችንና ግለሰቦችን ለፍትህ ማቅረብ ነው። ይህን ዓላማ ተግባራዊ ለማድረግ በመነገዱ ላይ የተፈጸሙ ወንጀሎችን ተጥርጣሬ ውጪ በሆነ ሁኔታ ለሁለተኛና ለሶስተኛ ወገን ማስረዳትና ማሳመን የሚችሉ ዝርዝር መረጃዎች እንዲሰበሰቡ ጥረት ተደርጓል። በዚህም መሰረት ባለፈው አንድ ዓመት ውስጥ የመረጃ አሰባሳቢና አጥኚ ቡድን ተቋቁሞ በአዘጋጀው ፕሮጀክት መሰረት በሁሉም የኢትዮጵያ ክፍሎች በአማራው ላይ የተፈጸመ የዘር ማጥፋትና የዘር ማጽራት ወንጀሎችን በተጨባጭ የሚያረጋግጡ መረጃዎች ተሰባስበዋል። የጉባኤው ተሳታፊዎች እነዚህ መረጃዎች ለተፈላጊው አገልግሎት እንዲውሉ በአመራሩ በኩል አስፈላጊ ሁሉ እንዲደረግ በልሙሉ ድምጽ ወስኗል። 4 ድርጅቱ ወደፊት በተሳካ ሁኔታ መጓዝ የሚችለው ዕውቀት፣ መረጃ፣ ጊዜና ገንዘብ በበቂ መጠን ሲኖሩት ነው። የነዚህ አስፈላጊ ጉዳዮች ብቻኛ ምንጭ ደግሞ ሰው ነው። ስለሆነም የሞረሽ ወገኔ ዓላማ ለማሳካት ቁልፍ ጉዳይ የአባላት ምልመላ ስለሆነ እያንዳንዱ የምክር ቤት አባል ለሚቀጥሉት 6 ወሮች ተጨማሪ አባላት በመመልመል ለሰው ኃይል ማደራጃና ዝግጅት መምሪያ እንዲያሳውቅ ምክር ቤቱ ወስኗል። አማራን ተፈጽሞ ጥፋት እንታደጋለን። ፈለጋ አስራት የትውልዳችን ቃል ኪዳን ነው።
የግፍ አገዛዝን ከነግሳንግሱ ለማስወገድ በሚል ርዕስ የተቀነባበረ ጽሑፍ እናስደምጣለን። አንዳችም ተጠያቂያዊ ምክንያት በተጨማሪ ሳናመጣ ባንድ አገር ህዳጣን ብዙሃንን ከገዙ የግፍ አገዛዙ እንደ ተንሰራፋ በርግጠኝነት መናገር ይቻላል። ክርክር አያስፈልገውም፣ ሙግት አያሻም። ብዙሃን ህዳጣንን ተሸክመው የሚኖሩበት አቻ የማይገኝለት የግፍ አገዛዝ ነው። ስልጣነ ህዝባዊ የሥነ መንግሥት አሰራርን በግልጽ ይጻረራልና በዚህ መነሻ በዛሬው ዓለም ህዳጣን ብዙሃን ሊገዙ ቀርቶ ብዙሃን ራሳቸውን እንኳ ባስተዳደሩ ተግባራዊ እንቅስቃሴ ሂደት የህዳጣንን የሥነ መንግሥት አቋም ከግምት ማስገባት ይጠበቅባቸዋል። ዓለም ሰልጥኗል። በዘፈቀደ ሰው ሰውን የሚገዛበት አካሄድ ቦታ አጥቷል። የኢትዮጵያ ሁኔታ የህዝቡን ድክመት ያሳያል። ደካማ ህዝብ በግፍ አገዛዝ ይማቀቃል። ፈሪ ህዝብ በባርነት ይኖራል። ስለ እውነት በእውነት ልንነጋገር ይገባል። ፈሪ ህዝብ በነጻነትና በባርነት መካከል ያለውን ልዩነት እንኳ አይረዳም። ዛሬ የኢትዮጵያ ህዝብም በነጻነትና በባርነት መካከል ያለውን ልዩነት እንደማይገነዘብ ይስተዋላል። ለዚህ ነቃሽ ፍለጋ አንሄድም። ከቀያቸው ችጋር ያባረራቸው መጤዎች እንደ ፈረስ ለጉመው ሲጋልቡት በሕይወንታ መቀበል በራሱ በቂ ምስክር ነው። በዚህ ድክመታችን ለ25 ቀናት በስልጣን ላይ መቆየት እንኳ የለለባቸው ምልምል ባንዳዎች ለ25 ዓመታት ሊገዙን በቅተዋል። ያለም ሕዝብ በስልጣን ሂደት ላይ ይስተዋላል። ጉዞ ወደፊት ሆኗል። ታዲያ ወደ ኋላ የቀረንበት ምክንያት ምንድን ነው? ከተቀረው ያለም ሕዝብ በምን እናንሳለን? ተጨባጭና ሳማኝ ምክንያት ግን የለንም። ከግላችን የሰረጸ ድክመት ሕይወታችን ሊወስን በቅቷል። የግፍ አገዛዝ ሰለባ ሆነናል። ልናፍር ይገባል። አሁንም ግን አቋማችን ልናስተካክል እንደምንችል አንርሳ። ወንበዴ አገር አይገዛም። ወንበዴ ሕዝብ አያስተዳድርም። ወንበዴ ተግባሩ ምን እንደሆነ እሱ ራሱ ያውቃል፣ አሳምሮ ያውቃል። ወንበዴ ተግባሩ የንጹሐንን ደም በግፍ ማፍሰስ ነው። ወንበዴ ተግባሩ የዜጎችን ንብረትና ገንዘብ መዝረፍ ነው። ይህ የወንበዴ ሥራ ነው። ወንበዴን በስሙ እንጥራው። ቆንጆ ስም አለው። ተግባሩን የሚወክል ስም አለው። ማሰብ በሕግ የተከለከለ ይመስላል። ማሰብን የሚከለክል ሕግ ግን የለም። የተፈጥሮ ሕግ የማንነታችን አካል ነው። ማሰብን ያበረታታል። ማስተዋል ከማሰብ ይመጣል። ማመዛዘን ከማስተዋል ይፈልቃል። ለምን እንደማናስብ ግን አይገባንም። በዝግመተ ለውጥ ከሰውነት ደረጃ እየተቀየርን ይሆን እንዴ? በፍጹም። በስነ ሕይወታዊ አካላችን ከአፍሪካም ሆነ ከተቀረው የዓለም ሕዝብ የተለየን አይደለንም። ሰዎች ነበር፣ ሰዎች ነን። ይህ ከሆነ ደግሞ በስልጣኔ የተራመድነው የዓለም ሕዝብ ያደረገውን ሁሉ ልናደርግ ይገባል። ዛሬ ግፈኞች ጨምደው ይዘውናል። በግረ ሙቅ ታስረናል። በሰንሰለት ተቆራኝተናል። ለእያንዳንዱ ዜጋ በሕይወት ለመኖር እንኳ ያንድ ተራ ያገዛዙ ታጣቂ መልካም ፍቃድ አስፈልጓል። ግፉ አሻቅበዋል። ሞት ነግሷል። የሆኒ ቤት ልማት በልማታዊ ከበርቴዎች ተሳትፎ ተጠናክሮ ቀጥሏል። ቀለብ ነፍሰ ገዳዮች በገፍ ሰልጥነዋል። ኢትዮጵያ አገራችን ያለ ጥርጥር የሰው ሕዝብ እስር ቤት ናት። በኢትዮጵያ ሕዝብ ላይ የሥነ መንግሥት ሥልጣን በያዘ አካል እንዲህ ያለ ግፍ የተሠራበት ዘመን ፈጽሞ አልነበረም። ሰው ክቡር ነው። ወንበዴዎች እንኳ ራሳቸው እንደ ሰው ሲቈጥሩ ይስተዋላል። ንጹሐን ሰው ግን ሳቅማሙ በጥይት ተኩሰው ሲገድሉ ይታያል። ሰውን ዋጋ የሌለው ፍጡር አድርገዋል። ለሰው ልጅ ክቡር ነፍገዋል። በግፍ ይገዙናል። በግልጽ ይዘው ያስሩናል። በምስጢር ይገድሉናል። የአንድ መንደር ምልምሎች ጊዜ ሰጥቷቸዋል። ከብረዋል። ሕዝብን አደሂተው በልጽገዋል። በስነ ስሌት ዙፋን ይዘዋል። ድህነታቸውን ታሪክ አድርገዋል። ይሉኝታ ከማያውቅ ዘር መፈጠራቸውን የጥፋት ስነ ልቦናቸውን አሳድጎላቸዋል። ትናንት መጥረጊያና መውሎያ ተሸክመው በየሰፈሩ እየጮኹ ይዞሩ እንደ ነበር ረስተዋል። ብቁልቲ መሸጥ ትተዋል። የግፍግፍ በእንቅርት ላይ ጆሮ ደግፍ የቀድሞ ሥራቸውን ሌላው ሰው እንኳ እንዳይሠራ ባቄላ ከአገር እንዲጠፋ አድርገዋል። የንጉሥ ምቀኛ ሆነዋል። ገዦቻችን ግፈኞች ናቸው። እነርሱ የኢትዮጵያን የሥነ መንግሥት የሥልጣን ርካብ ከረገጡበት ወቅት አንስቶ መልካም ነገር አላየንም። አንዳችም መልካም ነገር በዚች አገር በእነርሱ የአገዛዝ ሂደት አልተስተዋለም። ድህነት አሻቅበዋል። የዋጋ ንረት ወደ ሰማይ ሰማያት ተንጠራርቷል። የዜግነት መብታችን ተገፏል። ሁሉም ከኢትዮጵያዊነት አፈንግጦ በየጎሳው እንዲቧድን ታውጇል። ውለን ለመግባት እንኳን ዋስትና አጥተናል። ሞት ረክሷል። ሕይወት በተስፋ ያልፋል። የግፍ አገዛዝ እንክርዳድ አፍርቷል። ገዢዎቻችን በጥፋት ተግባራቸው አሁንም ቀጥለዋል። ሥርዓት አገዛዙ ካኩይ ድርጊቱ ከቶም አይታረምም። አንዱን ጎሳ ከሌላው ጋር በማጋጨት ተግባሩ ዛሬም አልታቀበም። ገዢዎቻችን በብሪት ተወጥረዋል። ልባቸው ደንድኗል። ዛሬም ዜጎች ወልደውና ከብረው ከኖሩበት መንደር ሲፈናቀሉ ይስተዋላል። በዘራው ምክንያት በጥይት ተደብድበው ተገድለዋል። በየጎሳው ነፍስ ገዳይ ታጣቂዎች በምስጢር ሰግስገዋል። የግፍ አገዛዝ እየከፋ ሄዷል። ቃላት ሊገልጹት ከሚችሉት እንኳ አሻቅበዋል። ያም ሆነ ይህ አገራችን ለግፈኞች ለቀን የትም ላለመሄድ አቋም ወስደናል። ኢትዮጵያን የጋራችን ለማድረግ በኢትዮጵያ ምድር ላይ ሆነን መታገል እንዳለብን ጽኑ አቋም ይዘናል። የግፍ አገዛዝን ከነ ግሳንግሱ ወደ ታሪኩ ትቢያነት ለመቀየር ትግል ያስፈልጋል። ትግል የግድ ይላል። ውርደት ይብቃን ማለት ይኖርብናል። ግፍ በምን ይለካል? ላያሌ ጊዜ ተነጋግረናል። ህዳጣን ብዙሃን ከገዙ ባንድ አገር ላይ ግፍ ነግሷል። ለ5 ዓመታት በግፍ ማቀናል። የመከራ ቀንበር ተሸክመን ኖረናል። በግፍ ተገዝተናል። ለስንት ዓመታት በባርነት እንቀጥላለን? ግጆቻችን የግፍ አገዛዝ ድሚያቸውን ለማራዘም በተለይ ከልዩ ልዩ ጎሳዎች የመለመሏቸውን ሎሌዎቻቸውን ለመሳሪያነት በከፍተኛ ደረጃ ተጠቅመዋል። እየተጠቀሙም ነው። እነዚህ ለባንዳ ጌቶቻቸው በሎሌነት ያደሩ የጎሳ አንበሎች ላለፉት 25 ዓመታት በተለይ አንዱን ጎሳ ከአጎራባች ወገኑ ጋር ለማጋጨት የተሰጣቸውን የቤት ሥራ ሌት ተቀን ሠርተዋል። በትጋት ፈጽመዋል። ለሎሌነታቸው የሚመጥን ሹመትና ሽልማትም አግኝተዋል። እነዚህ የበሉበትን ወጭት ሰባሪዎች ኢትዮጵያን እናታቸውን ለማዋረድ ተግባር ሁሉ ንቁ ሆነው ቆመዋል። የገዢዎቻችን ፍላጎት ተከትለው ሕዝብን ከሕዝብ ለማጋጨት ልዩነቶችን አጉልተው በዜጎች መካከል አንድነት፣ መተሳሰብና መከባበር እንዳይኖር ብዙ ጥረዋል። ገዢዎቻችን በጎሳዎች መካከል የቻይናን ግድግዳ ለማቆም ከየጎሳው የመለመሏቸውን ሎሌዎቻቸውን ብቻ አልተጠቀሙም። አሉባልታና የፈጠራ ወሬዎች በዜጎች መካከል እየነዙ ግጭቶች እንዲፈጠሩ አድርገዋል። ገዢዎቻችን እንኳንስ ጎሳ ለጎሳ በአንድ ጎሳ መካከል ሰንጥቀው በመግባት ደም አፋሰዋል። በዚህ ሂደት በተለይ አማራን በቁጥር ለማመንመን አንዱን አማራ በሌላው ላይ ለማነሳሳት ብዙ ሰርተዋል። በግፍ ተግባራቸው ለአንድ ምዕት ዓመታት በሕዝብ ጫንቃ ተጣብቀው ለመኖር ቋምጠዋል። ግፍ እየሠሩ ግፍ ተርበዋል። የአማራን መሬት ቀምተው ወስደዋል። ቁጥሩንም ለማሳነስ ለ17 ዓመታት በወንብድና የኖሩ በሺዎች የሚቆጠሩ ወገኖቻቸውን በአማራ ሕዝብ መሬት ላይ ወስደው አስፍረዋል። ግዦቻችን ቀንቷቸዋል። የእነርሱ ፀሐይ ጠልቃ ለሕዝብ የሚነጋበት ቀን ፈጠነም ዘገየም ሳይመጣ እንደማይቀር ላፍታም ሳያስቡ ቀርተዋል። እብሪት እንዲህ ያደርጋል። ባለጌ ሥልጣን ሲይዝ ያብዳል። እነዚህ ባንዳነት ከአያት ቅድመ አያቶቻቸው ከጥብቅ አደራ ጋር በቅብብሎች ሲወርሱ የኖሩ ባንዳዎች አሁን ቢሆን የአማራን ሕዝብ በጣም ሲፈሩ ይስተዋላል። የአማራን ሕዝብ ከልዩ ልዩ የኢትዮጵያ ጎዛዎች ጋር በማጋጨት ተግባራቸውን ቀጥለውበታል። አሁንም ለዘመናት ከኖረበት መንደሩ በስውር እጃቸው ሲያፈናቅሉ ይስተዋላል። ዓላማቸውን ከመነሻውን ተናግረዋል። ኢትዮጵያን ለማጥፋት የአማራን ሕዝብና የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ማዳከም እንዳለባቸው ተናግረዋል። አገዛዙ ሃይማኖት እንደሌለውና ዓላማው መሆኑንም ማንም ሳይጠይቃቸው ለፍልፈዋል። የአማራን ሕዝብ ለማዳከም ብአዴን የተባለ የእንግዴ ልጅ ጠፍጥፈው ሠርተዋል። የኢትዮጵያን ኦርቶዶክስ ተዋሕዶ እምነት ለማዳከም ደግሞ ገብረ መድኅን የተባለ ተኩላን አቡነ ጳውሎስ በሚል ቅጽል ስም ለአምላክ ቤት አበ አበው አድርገው በሞተ ከዳ አፈር እስኪልስ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ዘረኝነትን ሲያስፋፋና ብር ሲያጋብስ እንደ ኖረ ይታወቃል። ይህ በፍቅረ ንዋይ የታወረ የባንዳ ልጅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ራስ ተደርጎ በቆየባቸው ዓመታት የአማራ ተወላጅ ጳጳሳትና ካህናት ቁጥር ለመቀነስ ብዙ አኩይ ተግባራትን ሠርተዋል። የአማራ ተወላጅ የሆነ መነኩሴን በስጢፋኖስ ቤተ ክርስቲያን ውስጥ ቆራጥ ወታደራዊ ትእዛዝ በመስጠት አስረሽኗል። ለራሱ በቆሙ ሐውልት አሳንጾ ያቆመ ከመሆኑም በላይ ሲሞት በመስታወት ሳጥን እንደ ተቀበረ ይታወሳል። ይህም አንዱን የሃይማኖቱን ሥርዓት ያፋለሰ ድርጊት እንደ ነበረ አንርሳ። መነኩሴ ባሮጌ ሰኔል እንጂ እንዴት በመስታወት ሳጥን ይቀበራል? ገብረ መድኅን ባለትዳርና የልጆች አባት ነበር እንዴ? ተኩላው አገዛዝ የአገር ፍቅር ስሜትና የአርበኞች መፈቂያ ማዕከል የሆነውን የአማራ ሕዝብ በጎጥ በመከፋፈል እርስ በርሱ ለማጋጨት ያደረገው ጥረትም ከፍተኛ እንደ ነበር ይታወሳል። በተለይ የወሎንና የጎጃምን ሕዝብ ከሰሜን ሸዋ ተወላጆች ጋር ለማጋጨት በምስጢር ሰፊ ቅስቀሳ ተደርጓል። አንዳንዴ ደግሞ የወሎ ተወላጆችን ብቻ በመነጠል በሰሜን ሸዋ ተወላጆች ላይ ሲያነሳሳ ተስተውሏል። ይህም ሁሉ ተደርጎ ግን የአማራ ሕዝብ የኢትዮጵያዊነቱ አቋሙ ጸንቶ ቆሟል። ዘረኝነትን ለማስተናገድ ፈቃደኛ ሳይሆን ቀርቷል። ወሰኝነትን ባለመቀበሉ አገዛዙ ከፍተኛ ስነ መንግሥታዊ ኪሳራ ደርሶበታል። ግፈኛ የጎሳ መርህ አገዛዝ ሩብ ምዕት ዓመት በሸፈነው አገርን በማፈራረስ ተግባሩ በተለይ የደቡብ ኢትዮጵያን ልዩ ልዩ ጎሳዎችን በከፍተኛ ደረጃ እርስ በርሳቸው እንዲጋጩ አድርጓል። በዚህም መሠረት በ1987 ዓ.ም ጌዲዮና ጎጂ ተዋግተው መጠነ ቀላል ያልሆነ ሕዝብ አልቋል። በወቅቱ የከብት ዘረፋ ተካሂዷል። ንብረትም ወድሟል። ጌዲዮና ጎጂ ባለፉት ሥርዓት አስተዳደሮች ተከባብረው እንደኖሩ ይታወቃል። የሚያጋጭ ደግሞ አንዳችም ምክንያት አልነበረም። ካንድነት ይልቅ ልዩነቶቹን የሚያራግበው አገዛዝ ግን ኢምንት ሰበቦችን በማጉላት ሁለቱን ጎሳዎች ሊያጣላ ችሏል። በሁለቱ መካከል የበርሊንን ግንብ ለመስራት አስቦ የፈጸመ አኩይ ድርጊት እንደነበር ታውቋል። ነገር ግን ያገዛዙ ዓላማ ሳይሳካ ቀርቷል። ጌዲዮና ጎጂ ደም ቢቃባም ተመልሶ በወንድማማችነት መንፈስ ሲኖሩ ይስተዋላልና አገዛዙ በዚች ብቻ አላበቃም። በ1999 ዓመተ ምህረት ቦረናና ጉጂን አጋጭቷል። አገዛዙ አንዳንዴ የጎሳዎችን የንቃተ ህሊና ማነስ መነሻ በማድረግ ያጋጫቸዋል። ያውቀበታል፣ ይችልበታል። ሁለቱን ጎሳዎች የሚያጋጭ በቂ ምክንያት አልነበረም። የግፍ አገዛዝ ውጤት መሆኑን መናገሩ ብቻ በቂ ይሆናል። በዚህ ሂደት በ2000 ዓመተ ምህረት ደግሞ ሲዳማና አርሲ ግጭት ፈጥረው እንደነበር ታውቋል። ምን ያክል ሕይወት እንደጠፋ ግን የታወቀ ነገር የለም። ስለ ንብረት ውድመትም የተዘገበ ነገር አልሰማንም። በተመሳሳይ መልኩ በዚሁ ዓመተ ምህረት አርሲና አላባ እንደተጋጩ ለማወቅ ተችሏል። ቤቶች ተቃጥለዋል፣ ዘረፋም ተካሂዷል። ይህም አገዛዙ ያመጣው ችግር እንደነበር ታውቋል። አሁንም በመቀጠል በዚሁ ዓመተ ምህረት የኮንሶና ቦዲ ጎሳዎች ግጭት ፈጥረው ተጋድለዋል። ዘረፋዎችም በተከታታይ ተካሂደዋል። ዘመኑ የውሸት ዘመን መሆኑ ይታወቃል። እውነት ያስገድላል፣ ቅጥፈት ያስከብራል፣ ሐሰት ያኮራል። ሕሊናቸውን ያልሸጡና የማይሸጡ በጣም ጥቂት ኢትዮጵያውያን በዚች አገር ላይ ስላሉ ግን እንጽናናለን። በተመሳሳይ መልኩ በውጭ አገራትም በስደት ዓለም ለአገራችን አንድነትና ሉዓላዊነት መከበር ሌት ተቀን የሚታገሉ ጀግኖችን በታላቅ አክብሮት በአእምሮአችን አስቀምጠናል። ግን በቂ አይደለም። የእውነተኞች ደቀ መዛሙርት መሆን አለብን። ሕሊናቸውን በእግዚአብሔር ተድላና መናኛ ጥቅም ያልሸጡ ቆራጦችን ልንከተላቸው ይገባል። ለሕሊና መኖር ያስፈልጋል። ጠላታችን አገዛዙ ነው። የአገር ፍቅር ስሜት የሌላቸው፣ ከራሳቸው ጎሳ በስተቀር ሌላ ሰው የማይታያቸው የዘረኝነት ሕመምተኞች፣ ስግብግቦች፣ ሌቦች፣ ውሸተኞች፣ ከፋፋዮች፣ መሰሪዎች፣ ሃይማኖት የሌላቸው፣ ይሉኝታ የማያውቁ አገር ሻጮች፣ ነፍሰ ገዳዮች፣ የባንዳ ልጆች እስከ መቼ በምኒልክ አገር ላይ ሲጫወቱበት ይኖራሉ? ጥያቄው ወቅታዊና አንገብጋቢ ነው። ደካሞች ሆነን በሕዳጣን ተገዝተናል። አገዛዙን ከነግስ አንግሱ ካላስወገድ የባርነት ዕድሜያችን ይቀጥላል። የግፍ አገዛዝን ከነግስ አንግሱ ለማስወገድ እንታገል፣ እንታገል፣ እንታገል። ኢትዮጵያዊነት ከጎጠኞች ጋር ትብብር አያደርግም። በኢትዮጵያ የዘውግ ጥያቄ በአደባባይ ብቅ ካለበት ጊዜ አንስቶ በኢትዮጵያዊነት ላይ አስከፊ ጉዳቶች ደርሰዋል። ከዘመኖኞቹ የተማሪ እንቅስቃሴ ወዲህ እንኳን የብሔር ጥያቄ ተለጥጦና ተጋኖ የሀገሪቷን መንግሥታዊ አወቃቀር የአማራ ነው በሚል ጸረ አማራነት የመታገያ መድረክ እንዲሆን በመደረጉ በየጊዜው የተዘራው የጥላቻ ፖለቲካ ከፋፍሎ ማቆምን የሚተገብር የጥላቻ ሐውልት አሳንጿል። እልቂት ጠሪ ዘውግ ተኮር ቅስቀሳዎችን ልጓሙን ባጣ ሁኔታ የተከናወነበት አገር ከጉራ ፍርዳ እስከ ደንዲበሎና ግምቢ በቤኒሻንጉል ጉምዝና በሌሎችም ስፍራዎች ብዙ መቶ ሺህ የአማራ ሕዝብ የማባረር ዘመቻ የተካሄደበት፣ መኖሪያችን አገራችን ያሉ እንዲታረዱ በገደል እንዲጣሉ የተደረገባት አገር በዓለማችን ከሩዋንዳና ብሩንዲ ቀጥሎ ዘግናኝ እልቂት ከተደረገባቸው መደዳ የቆመች አገር ነች። ቢያንስ ሩቡን የመቶ ዓመት በስቃይና በሰቆቃ በሞትና በአገር ውስጥ ስደት ጽዋ እንዲደርስበት ኢትዮጵያን እየናጣት ባለው አገዛዝና ደንበራችን ይበጅልን በሚሉ የወያኔ ውልዶች ኢላማ በመሆን ለመከራ የተጋለጠ የአንድ ብሔር ሕዝብ ያለባት አገር ኢትዮጵያ ብቻ ነች። ተገፍቶ ገደል ጠርዝ የተንጠለጠለውን የኢትዮጵያን ሕልውና በደለደለ መሠረት አጽንቶ ለቀጣይ ትውልድ ለማሸጋገር ብቸኛ አማራጭ ነው ብሎ የሚያምንና የማንነት ዕዳ ክንውን ለማድረግ ደረቱን የሰጠ አማራው አገር የለህም ተብሎ በደሙና በአጥንቱ የሚያሰማው የአንድነት ጩኸት ዛሬም ለመከራ አጋልጦታል። በቀጣዩ መጪ ዘመን ብዙ የሕይወት ዋጋ የሚያስከፍል ሁለንተናዊ ምስቅልቅሎች ውስጥ ላይ እንደምንወድቅ ለመናገር የሚያስደፍሩ በርካታ ማሳያዎች እያየን ነው። መጪውን አደጋ ስናገናዝብ ወያኔና ግብረአበሮቹ አማራውን አስከፊው ክስተት ውስጥ እንደሚከቱት ከወዲሁ ለመረዳት አዳጋች አይደለም። ወያኔያዊ ቋንቋ ተኮር ፌዴራሊዝም የሚተገበርበት ፍልስፍና የፈጠረው የክልሎች ድንበር አሰማመር መነሻ ያደረገው የእርስ በርስ ትንቅንቅ በቅርቡ በአዲስ መልክ ከተከሰተ ወዲህ እንቅስቃሴ እየተደረገባቸው ነው በሚባሉት የኢትዮጵያ ክፍሎች በሀገራችን ፖለቲካዊ መልክዓ ምድር ላይ ተጨባጭ ተጽዕኖዎችን እያሳደረ ነው። ወያኔ ባሽከርነት ካሰለፋቸው ውስጥ አራዊተ ሕገ መንግሥት ይተግበር በሚል እየሞገቱት ነው። የከፋፍለህ ግዛት ስልቱ አገዛዙን ተሸክመው ለተጓዙት ቡችላ ድርጅቶች እንኳ የማይመች ሆኗል። በራሱ ቅራኔ የተሽመደመደው ወያኔ አጋሮቹ አስበርግገውታል። የወያኔ ቅኝት በገዛ አስተሳሰቡ እየታመሰ ነው። እየተፈረካከሰ የተገጣጠመው ወያኔ ግልገል ፋሽስት ድርጅቶቹ ጫና እያሳደሩበት ነው። የጎሳ ግጭቶችን የሚቀሰቅሰው አገዛዝ ከራሱ ውልዶች ጋር ግብ ግብ ላይ ወድቋል። የሕዝብ ለሕዝብ መስተጋብርን ለዘመናት ያጸኑ ቅርሶችን ለመንደር ፖለቲካዊ ትግበራ ስለዋለው በራሱ ፖለቲካ እየተሽመደመደ ነው። ወያኔ በክፋት ጎዳና እየተመላለሰ ጎጠኞችን አስታጥቆና አሰልጥኖ ተደላድሎ እንዲቀመጥ ያዘጋጃቸው ላሳለፍናቸው ሩብ ክፍለ ዘመን ከወያኔ ጋር እጅና ጓንት ሆነው ከቆዩ በኋላ በሕገ መንግሥቱ መተግበር ተፋጠዋል። አገዛዙ አንዱን ባንዱ ላይ በማስነሳት መርጦ በመወገን ከግጭት ተጠቃሚ ለመሆን ይጠቀምበት የነበረው መሠሪ ሥራው ጠንካራ ተቃውሞ ገጥሞታል። በትግሬዎቹ የዘር ቆጠራ ተጸንሶ የተወለደውን እንተወውና የአንድ አገር የአንድ ሕዝብ ያን ሰንደቅ ዓላማ የመውደድና የማፍቀር ስነ ልቦናዊውን የተነጠቀውን ኢትዮጵያዊ ወጣት የማንነት ቀውስ ውስጥ እንዲገባ በመደረጉ ምክንያት ዘረኞች በቂም በቀል መንፈስ አንጸውታል። ወያኔ ይህንን ትውልድ መርጦ በመወገን በልዩነቱ ተጠቃሚ ለመሆን የተለያዩ ርኩስ ተግባሮችን ፈጽሞበታል። ለትግሬ ወያኔ አስተሳሰብና የልዩነት ባህል ራሳቸውን ባቀረቡና በወያኔ ዘረኝነት አንቀልባ ታዝለው በሚዞሩ የዘመኑ ጽንፈኞች የሚታገዘው አገዛዝ ብሔራዊ አንድነታችንን ተፈታትኖ ወደ ዛሬው አደጋ እንድንሸጋገር አብቅቶናል። የትግሬ ወያኔ አገዛዝ የኢትዮጵያን ግድሏን ከመውጋትና ከማፍረስ ጋር የሚጠቀምበትና የብሔር ጽንፈኝነት ሕሊና የሚቀበለው ክልላዊ ድንበር በቀጣዩ አደገኛ መዘዝ እንደሚኖረው ገና ከጅምሩ ትንቢታቸውን ያካፈሉ የተለያዩ ትምህርታዊ ተመክሮችን ያጋሩ ብዙዎች ናቸው። ዛሬ ዘር ተኮር ፖለቲካ የስብዕና መራቆት በመሆኑ ውሎ አድሮ የዜጎችንና የአገርን ሕልውና አደጋ ላይ እንደሚጥል ብዙ ተብሏል። ኢትዮጵያዊነትን ክዶ በማስካድ የጎሳን ፖለቲካዊ ሙጥኝ ያለው የትግሬ ወያኔ አገዛዝ ግን በጸረ ኢትዮጵያ አቋሙ ላይ አንዳችም ማፈግፈግ ሳያደርግ እስካለንበት ዘመን ቆይቷል። የወያኔ አምባገነናዊ የጎሳ ሕገ መንግሥት በይዘቱ እልቂትና ግጭት ጠሪ በመሆኑ የዜጎችን ተስፋና ሕልም ያበከነ ዘረኛ አገዛዝ ነው። ላለፉት 25 ዓመታት ወያኔ ያነገበውን ዘር የማጥራት ክልል የማበጀት እብደት አደገኛነት በተመለከተ ተቃውሞ ያቀረቡ በርካታ ተተኪ የማይገኝላቸው ታላላቅና ሐቀኛ ኢትዮጵያውያን ሕይወታቸውን ቀስፏል። የዘር ፖለቲካ አደገኝነት ለመምከር ለማስጠንቀቅ ግንባራቸውን የሰጡ ብቸኛው ክቡር ፕሮፌሰር አስራት ወልደየስ ለዚህ ዛሬ ላለንበት ዘመን ግሎ ለመጣው ጽንፈኝነት በወቅቱ በወርቅ ብራና ተጽፎ ለትውልድ የተወረሰ ትንቢት ተናግረው ነበር። የመከፋፈልና አገር ማስገንጠልን ተከታይ መዘዝ ብሔራዊ ክብሯንና ሉዓላዊነቷ ለተከበረች ኢትዮጵያ መቆምን በአርአያነት ቀድሞ የተናገረ ለዚህም ደግሞ ለመከራ ተጋልጦ መሥዋዕትነትን ከተቀበሉ የኢትዮጵያ ውድ ልጆች ተቀዳሚውን ቦታ የያዙ ነበሩ። እኚህ ታላቅና ተተኪ ያልተገኘላቸው ብርቅዬ የኢትዮጵያ ልጅ መንደርተኝነት እልቂት መሆኑን በብዕራቸው አስተጋብተዋል። ውሎ አድሮ አገዛዙ ፋኖ ተሰማራ ወደሚለው ጥሪ እንደሚወስደን ተንብየውም ነበር። ለእውነት የቆሙና የሞራል ልዕልና የተቀዳጁ በመሆናቸው ለወገኖቻቸው ቤዛ ሆነው አልፈዋል። የእሳቸውን ፈለግ የተከተሉ ጥቂት ምሁራኖች፣ አገር ወዳዶችና ጋዜጠኞች የወያኔን እብደት ሳያለሰልሱ በወቅቱ የመጪውን ዘመን የከፋ ገጽታ ለማስጠንቀቅ መዋተታቸው አይዘነጋም። ዛሬ ወደ እርስ በርስ እልቂት ሊዘፍቀን እየተንደረደረ የመጣው የከፋፍለ ግዛ ሥርዓት በአንድነት የሀገር ያለህ ብለን ለመቆም እንዳንችል ያደረገን ራሳችን ወያኔ በሚሰጠን የቤት ሥራ ላይ ስለ ተጠመድን ነው። አገራችን ኢትዮጵያ በወያኔና በግብረአበሮቹ የዘር ፖለቲካ ስትናጥ ኖራ የዘር ተኮር ፖለቲካው መተግበር በተጀመረበት ወቅት ወደ ትምህርት ቤት የተላኩ ልጆች በወያኔ አስተሳሰብ ታጥቀውና ሰልጥነው የወረሱትን ለመተግበር ሆ ብለው ሲነሱ እኛ ታላቅ ሰው ምን ብለው ነበር የሚለውን እንድንቃኝ ያደርገናል። በወያኔ ዘመን ስለ ጋራ ህልውናችን እንዳናሰላስል በአንድ ነገር ላይ ተነጣጥሮ የሚርከፈከፈው የጥይት ናዳ የሌሎቻችንም ቁስል ሆኖ በደምና በዜግነት በኢትዮጵያዊነት ስለ ቆመው ጠንካራው አህዳዊ ማንነታችን ስንል በኅብረት አብረን እንዳንቆም አድርጎናል። በሕዋት የኅብረት ክንድ ስር ተጠፍራ ባለችው ኢትዮጵያ ሕዝቧ አንዱ የአንደኛውን በደል እንዳይሰማው ተደርጎ ተይዟል። ወያኔና ግብረአበሮቹ ባሳለፍነው ሩብ ክፍለ ዘመን ሕመሞቻችን እንዳንጋራ፣ ለጋራ ሕልውናችን በጋራ እንዳንቆም፣ ያንዳችን መከራ ሌሎቻችን እንዳይሰማን በማድረጉ እርኩስ ተግባር ላይ የተዋጣለት ሥራ አከናውኗል። በጥላቻ የተሞላ የመውደድና የማፍቀር አቅማችን የተሰለበበትን በሥቃይ የተሞላውን ምድራዊ ገሃነም ውስጥ አስገብተውናል። የትግሬ ወያኔ አገዛዝ ለ25 ዓመታት እርስ በርሱ ተባልቶ እዚህ የደረሰው በጠመንጃ እንዳሸን በፈሉ ሰላዮቹ ከሊቅ እስከ ደቂቅ፣ ከሃይማኖታዊ እስከ ዓለማዊ ማኅበራት ውስጥ በዘረጋው የካድሬ ጥርነፋ ብቻ ሳይሆን ለርዕዮተ ዓለም ግድግዳ ማገር ያደረገው የርካሽ ፖለቲካዊ ስልቱ የሆነው የጸረ አማራ ቅኝቱ በዋነኛነት የሚጠቀስ እውነታ ነው። የዚያኑ ያህል በጥላቻ የተሰበከው ትውልድ አገዛዙን ከዘላለማዊነት የሥልጣን ማማው አውርዶ ሊያሽቀነጥረው ተቃርበዋል። የወንብድና የፈጠራ ታሪክ ተርኮ ያስመረቀው ያኖሌ መታሰቢያ ሐውልትም ሆነ የጨለንቆ ሰማዕታት መታሰቢያ ሐውልት ወያኔን ሊያድኑት እንደማይችሉ ሐቅ እየታየ ነው። እርስ በርስ ደም መፋሰስ ውስጥ አልፎ የሚገኝ አገር የሚተርፍ ትውልድ ይኖራል ብሎ መገመት በወያኔ ዘረኝነት መርዝ በመዋለል የሚቀርብ ምስክርነት ከመስጠት አያልፍም። በመሆኑም ወያኔ በራሱ ፖለቲካ ከጠፊዎቹ ጋር ተደማሪ ነው። አገራችን ኢትዮጵያ እንደ ወያኔ ዘመን በታሪኳ ከሰቅጣጭ ሞት ፊት ቆማ አታውቅም። ዛሬ ልጆቿ በወያኔ ማንነት ብያኔ እንዲነጣጠሉ እየተገፉ በመምጣታቸው ምክንያት የሕሙማት መጠቀሚያ ሆነዋል። በተናጠል ለብቻ የተንጠለጠለ ማንነት እየሰበከ የአገዛዝን ዕድሜ ለማራዘም ሆን ተብሎ ለ25 ዓመታት ዘውግን ሰበብ አድርጎ ባቀነባበረው ሴራ ምክንያት አገሪቷን ለመበታተን አደጋ ላይ አጋልጧታል። ወያኔ ከደገሰልን በደም ውቅያኖስ የማጥለቅለቅ አቅም የሚኖረውን ከባድ ችግር ለማምከን ከፈለግን ከተጫነብን የታሪክ ሂሳብ ማወራረድ መንፈስ መላቀቅ ይኖርብናል። ወያኔ ኦፒዲኦንና ሸሪኮቹን በአማራው ላይ እንዲጮሁ ጮሆውም የበቀል እርምጃ እንዲወስዱ ካርታ ስሎ ጨርቅ ቀዶ ያሸከማቸውን ጌጣቸውን ይዘው የደረሱበትን ጉዞ ምን ያህል አስከፊ እንደሆነ ለመረዳት አያዳግትም። ኢትዮጵያዊነት በሾካ መኪላ ታጥሯል። ከትውልድና ከታሪክ ከተወቃሽነት ብቻ ሳይሆን ከዘገየ መጸጸትና መብከንከንም ለመታደግ ቀጣይ ህልውናዋ ፊት የተጋረጠውን የመበታተን አደጋ ያዘለ የእርስ በርስ ግጭትን ተሻግሮ የታፈረችና የተከበረች ኢትዮጵያን ብሎም ልጆቿ በኩልነት ይኖሩበት ዘንድ ለማመቻቸት ዘውግ ተኮር ነውረኛ ቅስቀሳ ጀርባ ያደፈጠውን የጸረ ኢትዮጵያ ኃይል ላይ ኢላማ ያደረገ ትግል ማካሄድ ይኖርብናል። በሰሞኑ ሁኔታ የህብረተሰባችን የሞራል እሴት በእጅጉ መዝቀጡን የሚያረጋግጠው የወያኔን የአፓርታይድ ምስል ክልሎች ውስጥ የተነሳሳውን ግርግር ወያኔ በፌዴራሊዝም አወቃቀር ተንተርሶ ሀገሪቷን በዘው ከፋፍሎና በሕዝብ መካከል የጥርጣሬ መንፈስ አቆራኝቶ ያስነሳውን የጸረ ኢትዮጵያ እንቅስቃሴ ትብብር እንዲደረግላቸው ጥሪ ማቅረብና ብሎም ማወደስና መዝፈን በአገር ክህደት ተግባር የመፈረጅ ነው። ዛሬ በአገራችን የተከሰተው የማንነት ጥያቄ ጋር የተቆራኙ ጠቦች ሥርዓቱ ከሚያራምደው የፖለቲካ ፍልስፍና ጋር ተወራራሽነት አላቸው። ኢትዮጵያን ክዶ በማስካድ የፈጠራቸው ድርጅቶች ለብተና ፖለቲካ ምርኩስ በማድረግ ይገለገልባቸዋል። በወያኔና በአጋር ድርጅቶቹ እየተገዘገዘ ያለው የህብረተሰባችን ትስስር ማዳከምና መብከን ተጠቃሚ ያደርገናል ብለው ስለሚያምኑ ኢትዮጵያዊነትና አገራዊን አንድነትን ክፉኛ ይዋጉታል። ኢትዮጵያዊነትን ጠላት አድርጎ በመፈረጁ የመገንጠል ዓላማን ያነገበው የትግሬ ወያኔ አገዛዝ በስሩ አድራጅቶ የመገንጠል ተስፋን እንዲሰንቁ የፈጠራቸው አገራችንን ኢትዮጵያን በበጎ አይተዋት አያውቁም። ከኢትዮጵያ አንድነትና ብልጽግና ለተሻለ እኩልነትና ፍትሐዊ ሥርዓት ሁላችንም ተጠቃሚዎች ነን ብለው አያስቡም። አንድነቷን በቀናአይነት አይመለከቱም። ዛሬ በተቃዋሚ ስም ትርምስ ገጠመኝ በሚል ቋንቋ ተኮር የይገባኛል ካርታ መፈክር በኢትዮጵያ ላይ የሚኖረውን አሉታዊ ገጽታ ሳያገናዝቡና የሥልጣን ጥማት ማርኪያ አቋማቸው ሲሉ አባሪና ተባባሪ መሆናቸው ከሃዲነታቸውን አረጋግጠዋል። እነ ግንቦት ሰባትም ሆኑ ሚዲያዎቻቸው ዕውቅና ለመሸመት ሲሉ እንቅስቃሴውን የዲሞክራሲ አካል አድርገው መቁጠራቸው የፍልስፍና አንድነት እንዳላቸው እውነተኛ ገጽታቸውን አብስረዋል። በወያኔና በግንቦት ሰባት መካከል ያለው የፍልስፍና አንድነት ይፋ ሆኗል። የግንቦት ሰባት ስሌት ምናልባት አገዛዙ ለራሱ ህልውና ሲል አመጹን ለማብረድ ቢገደድና በሦስተኛ ኃይል መደራደር ቢመጣ የኢትዮጵያዊነትን ትክክለኛ ስሜትና ፍላጎት ተጻራሪ በሆነ የመሸጋገሪያ ሂደት ውስጥ ገብቶ በአገሪቷ መጻኢ ዕድል ላይ የበለጠ ለመወሰን ያጤነ ነው። በቅርቡ የግንቦቴዎች መሪ ዓላማችን ወያኔን ለመጣል ስለሆነ ከማንም ጋር መተባበር እንችላለን ያሉትን ማንሳቱ ምንነታቸውን ይገልጻል። የ25 ዓመታት የዘረኝነት ትንቅንቅ ዘመን ሸኝተን ዛሬ ማግራችን ኢትዮጵያን በመዳፈር በብሔራዊ አንድነታችን ዙሪያ እየፈጠሩብን ያሉትን ችግሮች ለይተን አለመረዳታችንና ለጠባብ ጽንፈኛ ቡድን ወገንተኛ ለመሆን መሞከራችን የምጸት ነው። የጎጠኝነት አስተሳሰብ ያላቸው የትግሬ ወያኔ አገዛዝ ግማሽ አካል ለመሆናቸው አለመረዳታችን ደግሞ ሌላው የፈጣሪ ቁጣ ነው። ጠባቡኖች ቆመንለታል ለሚሉት ሕዝብ ሕጋዊ አድርጎ መመልከትም የስነ ልቦና ሽንፈት ነው። የጠባቡኖችን ሕልም እውን ለማድረግ ትብብር ማሳየቱ ወያኔን መቀበል ማለት ነው። ወያኔን ስንቃወም አንዳንድ ጉዳዮችን እያድበሰበስን ከሆነ አገራችንን ለበለጠ ብተና አልመው ከተነሱ ክፍሎች ጋር ገጥመናል ማለት ነው። ስለሆነም አንድ ሕዝብ አንድ አገር ስንል የኢትዮጵያ ሕዝብ ለአንድነቱ ያለውን ከፍተኛ ቀናይነት አኮስሶ በማየት ሳይሆን የጠላቴ ወዳጄ ነው በሚል ስሌት ሳይሆን ጠባቡኖች የያዙት አቋም የሕዝብ ውክልና አለው ብለን ዕውቅና በመስጠት ሳይሆን ለጸረ አንድነት ቡድኖች መቆናጠጫ የሚሆን ድርጅታዊ መረብ በመዘርጋት እነሱን ለማስተዋወቅ እስትንፋስ እንድንሆናቸው ሳይሆን በኢትዮጵያና በኢትዮጵያዊነት እምነትና መርህ ላይ ብቻ የቆመ አደረጃጀትን ይዞ አንድነቱን ጠብቆና አጠናክሮ የሕዝብና የአገርን አለኝታ የመሆን ብቃትን እውን ማድረግና በከፋፋዮች ላይ ተጽዕኖ የማሳደር አቅም በእጃችን ውስጥ ማስገባት ማለታችን ነው። በኢትዮጵያዊነት መርህ ላይ የቆመ ትግል ጽናትን ይጠይቃል። ይህ ጽናት የተግባር ሰዎችን የሚፈትን ለኢትዮጵያ ትንሣኤ ከሞት መሥዋዕትነት የሚከፈልበት ነው። ይህ ሞት ደግሞ ተራ ሰዎች አይጋፈጡትም። ልባም ጀግና አገራችን ትሻለች፣ ጀግና ናፍቃለች። ትውልድና አገር ገዳይ ደዌዎችን የሚገላግለን ታፈላልጋለች። የአገር ቤዛ የሚሆን እየጠራች ነው። ይህን የሕዝብ መነሳሳት ተብሎ የሚጠራ ሰላማዊ እንቅስቃሴ ለመከላከል ሲል አምባገነኑ ዘረኛው የትግሬ ወያኔ አገዛዝ የግድያና የአፈና ተግባሮቹን ኢትዮጵያዊ ወገን በጥብቅ ያወግዛል። እንዳለፉት ጊዜያቶች ሁሉ ለተፈጸመው ግድያ በታሪክ ተጠያቂ የምናደርገው ወያኔን ነው። ይህንንም ስንል የትግሬ ወያኔን አገዛዝ የመከራ ቀንበር አሽቀንጥሮ ለመጣልና ወደ ግብዓተ መሬቱ ለመሸኘት አሁን የተያዘው ግርግር ፋይዳ እንደሌለው በማስገንዘብ ነው። ድል ለኢትዮጵያ ሕዝብ።
አድማጮቻችን፣ የዛሬውን የታህሳስ 3 2008 ዓመተ ምህረት ወይንም የዲሴምበር 13 2015 ለማጠናቀቅ ጥቂት ደቂቃዎች ይቀራሉ። የዛሬውን ስርጭት ያስተናገድናችሁ ንጉሱ ታምራት፣ ተኮላ ወርቁ፣ ወርቁ ሞላ፣ እኔም የቴክኒኩ ድጋፍ የሰጠው ቴዎድሮስ በቀለ፣ ደህና ቆዩልን እያልን በዚሁ እንሰናበታችኋለን። ድል ለኢትዮጵያ ሕዝብ።
Yeah, yeah, yeah. Chia 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 ch